ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ታህሳስ 4 ቀን 2011 ዓ.ም ተመረጥ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ህዝባዊ ተቃውሞ ሁልደም ድጋፍ ያገኛል በሚል ርዕስ ከፍኖተ ዲሞክራሲ ዝግጅት ክፍል የቀረበውን የዕለቱን ሐተታ እናሰማለን። በማከታተልም ከዝግጅት ክፍላችን የቀረቡ ሐተታዎችን አስተምተን ክፍል 1 ዝግጅታችን ይጠናቀቃል። አሁን ወደ ዜናው።
በሞያሌ ከተማ የተቀሰቀሰው ግጭት ሶስተኛ ቀኑን አስቆጥሯል። በኦሮሞና በሶማሌ ተወላጆች መካከል በተካሄደው ጦርነት ቢያንስ 13 ሰዎች መገደላቸውና ከመቶ በላይ የሆኑ ዜጎች መቁሰላቸውን የኦሮሚያ ኮሙኒኬሽን ጽህፈት ቤት አስታውቋል። ግጭቱ እንዴት እንደተጀመረና ማን እንደጀመረው እስካሁን የተረጋገጠ መረጃ ባይገኝም የኦሮሞና የሶማሌ አካባቢው ባለስልጣኖች እርስ በርስ መካሰሳቸውን ቀጥለዋል። ስለ አባይ ግድብ በተካሄደ ስብሰባ ግድቡን ለማጠናቀቅ ከእንግዲህ 4 ዓመታት የሚፈጅ መሆኑ ተገልጿል። በዚህ ስብሰባ ላይ ግድቡ ያለበቂ ጥናትና ምርመራ መጀመሩ የተገለጸ ሲሆን ግድቡ እስካሁን ባለመጠናቀቁ ማገሪቱ በየአመቱ 800 ሚሊዮን ዶላር እንድታጣ አድርጓታል ተብሏል። በሳሊኒ ኩባንያ የሚሰራው የሲቪል ምህንድስናው ስራ 82% የተጠናቀቀ መሆኑ የተነገረ ሲሆን የኤሌክትሮሜካኒክ ስራው ግን 25% ብቻ የተጠናቀቀ መሆኑ የተገለጸ ከመሆኑም በላይ ሜቴክ ሰርቶታል በተባለው የብየዳ ስራዎች ላይ የጥራት ችግር ማጋጠሙ ተነግሯል። እስካሁን ግድቡ 98 ቢሊዮን ብር ወጪ ተደርጎበታል ተብሏል። የግብጽና የአረብ ተቋማት ሆነ ለግድቡ የሚደረገው መዋጮ መቀስቀዙ ግድቡን ለማጠናቀቅ ከተባለው ቀን በላይ ሊወስድ ይችላል የሚል ግምት የሚወስዱ በርካታ ናቸው። ከቅርብ ጊዜ ወዲህ በአገሪቱ በከፍተኛ ደረጃ ህገወጥ የመሳሪያ ዝውውር እየተካሄደ ሲሆን እስካሁን ማን እንደሚያካሂደው አለመታወቁን የፌደራል ጠቅላይ አቃቤ ህግ ገልጿል። መሳሪያዎቹ በብዛት የሚመጡት ከሱዳን ሲሆን አብዛኞቹ የተሰሩት ቱርክ መሆኑ ተደርሶበታል የሚለው ጠቅላይ አቃቤ ህግ የገንዘቡን ምንጭና ቀነባባሪዎችን ለማወቅ እስካሁን አልተቻለም ብሏል። ይህ ገደብ የሌለው የመሳሪያ ዝውውር የሀገርን ሰላም የሚያደፈርስና ኢኮኖሚንም የሚያናጋ መሆኑ የሚታወቅ ሲሆን የገንዘቡ ምንጭና አቀናባባሪዎቹ ትግራይ ውስጥ መሽገው የሚገኙት የወያኔ ባለስልጣኖች እነ ጌታቸው አሰፋ መሆናቸው ግልጽ ነው በማለት አስተያየቶቻቸውን የሚሰጡ በርካቶች ናቸው። ባለፈው ህዳር ወር ብቻ 24 ሚሊዮን ብር የሚገመት የኮንትሮባንድ ዕቃ የተያዘ መሆኑን የገቢዎች ሚኒስቴር አስታውቋል። 201000 ዶላር በህገወጥ መንገድ ከሀገር ሊወጣ ሲል የተያዘ መሆኑን የተነገረ ሲሆን ወደ ውጭ ሲወጡ ከተያዙ ቃዎች መካከል በውጭ ምንዛሬ ተገዝተው የገቡ ናፍጣና ነዳጅ፣ የድንጋይ ከሰል እንዲሁም የቁም እንስሳት የሚገኙበት መሆኑ ተነግሯል። በህገወጥ መንገድ ወደ ሀገር ውስጥ ሲገቡ ከተያዙት መካከል ደግሞ ደህንነታቸው ያልተረጋገጠ መድኃኒቶች፣ የታሸጉ ምግቦች፣ የመኪና መለዋወጫና ልብሶች እንደሚገኙበት ተነግሯል። በመከላከያ ሰራዊት ውስጥ የመዋቅር ለውጥ የተደረገ መሆኑን የዜና ምንጮች ገልጸዋል። የመዋቅር ለውጡ የሚያካትታቸው መስኮች ምን እንደሆኑ በዝርዝር ባይገለጽም ከነበሩት 6 እዞች ላይ 2ቱ ተቀንሰው ወደ 4 የወረዱ መሆናቸው ተገልጿል። በመከላከያ ማዋቅር ውስጥ በከፍተኛ መኮንኖች ደረጃ 70 ከመቶ በወታደሩ በኩል ደግሞ 30 ከመቶ የተያዘው በወያኔ ካድሬዎች በመሆኑ የዚህን ሚዛን ሳይለውጥ የመከላከያ ሰራዊቱ ሀገራዊ ይዘት አለው ብሎ መደምደም ያስቸግራል የሚሉ በርካታ ናቸው። በሶማሌ በቅርቡ የአካባቢው ፕሬዝዳንት ለመሆን በምርጫ ውድድር ላይ የሚገኘውን የቀድሞ የአልሸባብ ምክትል መሪ ሙክታር ሮቦን በአገሪቱ ውስጥ በሰላም አስከባሪ ስም የሚንቀሳቀሱ ወታደሮች በቁጥጥር ስር ያደረጉት መሆኑንና ከተያዘ በኋላ ሰቆቃዊ ድርጊት የተፈጸመበት መሆኑን የዜና ምንጮች ዘግበዋል። በአሁኑ ወቅት በአካባቢው ውጥረት የሰፈነ ሲሆን በከተማዋ ውስጥ የሚገኘው የቴሌፎን አገልግሎት ከመቋረጡ በተጨማሪ ወደ ከተማዋ የሚገቡ መንገዶች ሁሉ ዝግ መሆናቸው ታውቋል። ሙክታር ሮቦ ሁለት ወራት በፊት በአካባቢው ምርጫ ለመወዳደር ጥያቄ ሲያቀርብ የሶማሌ ፌደራላዊ መንግስት አሉታዊ መልስ ቢሰጥም የምርጫ ኮሚሽኑ እንዲወዳደር የፈቀደለት መሆኑ ይታወቃል። ከዚያ ወዲህ የአካባቢው ምርጫ በተደጋጋሚ እንዲዘገይ የተደረገ ሲሆን ይህም ክስተት የፌደራል መንግስቱ ግለሰቡ ይመረጣል ከሚል ስጋት የፈጠረው ተንኮል ነው የሚሉ በርካቶች ናቸው። በሌላ ዜና የሻቢያው መሪ ኢሳያስ አፈወርቄ በሶማሊያ ይፋዊ ጉብኝት ለማድረግ መቋደሾ ገብቷል። ዜናው በዚህ አበቃ።
ህዝባዊ ተቃውሞ ሁሌም ድጋፍ ያገኛል። የሰልፍ ወይም የተቃውሞ ይዘቱ ይደገፋል አይደገፍም ምን ይወስናል? ጸረ ህዝብ ጸረ ዲሞክራሲ ይዘት ያላቸው ሰልፎችና ተቃውሞዎች ድጋፍ ሊነፈጋቸው ይገባል። ፋሽስቶች ለምሳሌ ሙሶሎኒ በሚሊዮኖች ደረጃ የድጋፍ ሰልፍ አስደርገው እንደነበር ይታወቃል። መንግስቱ ኃይለ ማርያም እና መለስ ዜናዊ ወይም የአሁኖቹ ወያኔዎች ህዝብን አስገድደው የድጋፍ ሰልፍ ሲያስደርጉ ታዝበናል። ወንደቁም ነገር ብዙዎች ተሰለፉ ሳይሆን ለምን ጥያቄና መፈክር ተሰለፉ ተቃውሞ አሰሙ ወይም በፈቃዳቸው አደረጉት ወይ የሚለው ነው። የምን ተቃውሞ ለምን ተቃውሞ ምን ጥያቄ ለሚለው ተገቢውን መልስ መስጠት አስፈላጊ ነው። ማንኛውንም ጸረ ወያኔ ተቃውሞ በጭፍኑ ሳይሆን በዚህ እይታና ግምገማ መሰረት የምናየው ነው። ወያኔና ሁሉም ወንጀለኞች ለፍርድ ይቀርቡ ድጋፍን የሚያገኝ ነው። ክንፈን ይዞ አዜብን መተው زكتن يسلطان ينبرانيزو يهزب فجتن يززو ان عبايس هايين متو يبدنو ان اصوصا فجت عزاجو اتشن ماكفن عبال مادرك يمد قف سايوان يمنا كفر بجانو يبرايونا يولقا نفسا قدايو اتشن نزالكو يهزب افناك اينا قدايو اتشن عالسال سوماكو يتم موغز يالبتنو بيتبيا مدر يمين شابالكيو اتشن نزاسين كساكسوم مفكاد يالبتم كتكامي سلفنيوك وداتي شموش سايحون يخلو يتبقال هلوم يبولتك سلفنيوك شفتو اهونم انقب قابيت ياكينا مفكر موانا اللبت يسلفنيوك انا تكاميوك من كسكاسي تتالفو يشموش شدقاف انا وداتي كنتون دايحون تتنققو متبقم ياشال ونجلنيوك سنل هلونم منجي ببهرة ممزنيا ارلون ايدلم يمن نقفاو كندنيا ونجلنيوش كتغراي هزب جربات دبكاو اهونم بتباب النت هزبن ارس برس لأفاجو سي وراجو بزمتا ما يتم مفكا ديال لبت ايد اللم هزباتشن يوياني ايهاليقن موغري فلقالنا يتقامي مفكروش يشغقر هيداتن تاياكي مهون اللباتشو ديموكراسينا هزباوي منقست سنل يهن مالتاتشنو ويعني ناقارو چو تاقوامو چخلو يفرسو يووغدو مالت اقباب ياللونو واننيو اچون ونجلنيو اچ اندهز بوغن وسدو ما ودسنا لنسو ما چبچب تاقوامو سايحون اينيو اتا مشاورنو يكو ديتا بمكاليم تا يباد ديتا بابا اندم تاو ياونو لمونو گن ايهاده گن ادشي اسكتلا اللو بلو اسايياسن وداش بلو اقفو የሳውዲ እና የአሜሪካን ፍላጎት ለማሟላት ቆርጦ ተነስተው የህዝብን ፍላጎት ማክበር ይቻላልን? አይ መስለንም ብንል ሊፈረድብን አይገባም። በየካቲት 66ም ሆነ ከዚያ በኋላ ተመክሯችን የሰጠን ትምህርት አራምባና ቆምቦ ሳይዘል በዋናዎቹ ጥያቄዎች ላይ ትኩረትን ሰጥቶ የሚነሳና የሚካሄድ ተቃውሞ ውጤታማ እንደሚሆን ነው። ምክንያቱም በቅድሚያ የህዝብን መሰረታዊ ጥያቄዎች ያስተጋባልና ነው። በየካቲት 66 የተነሱ መፈክሮች ዛሬም ወቅታዊ ሆነው የሚገኙት ያነሷቸው ክፍሎች በአቋማቸው ደርቀው በመገኘታቸው ሳይሆን ያ የህዝብ ፍላጎት ዛሬም ያልተሟላ በመሆኑ ነው። የፖለቲካ ስረኞች በአስቸኳይ ይፈቱ ብሎ ዛሬም በዋና መፈክርነት መጮህ ተገቢም ግዳጅም ኃላፊነትም ነው። በኤርትራ በእስር የሚማቀቁትን የ300 የቀድሞ ወታደሮችና መኮንኖች ስቃይ ማንሳቱም ተገቢ ነው። ደብዛቸው የጠፋውን ሁሉም መዳረሻቸውን ማፈላለግም እንዲሁ። ዛሬ ከሹሞቹ ገጥመው ሽፋን ያገኙ ወንጀለኞች ሁሉ መያዝና ለፍርድ መቅረብም አለባቸው። ሁሉም ፍትህ ሳይኖር እርቅና ሰላም ይቅርታ የለም። ይቅርባይም ህዝብ እንጂ ካገዛዙ ጋር እጅና ጓንት ሆነው 27 ዓመታት የሰሩት ሊሆኑ እንደማይችልም ግልጽ መሆን ይገባዋል። የተቃውሞን ሰልፍ ለራሳቸው ጥቅምና የፕሮፓጋንዳ ፍጆታ የድጋፍ ሰልፍ አስመስለው ለመዘወር መጣራቸው አይቀርም። ይህ እንዳይሆን መሰረታዊ ለውጥን ጠያቂ መፈክሮችን የሽግግር ሂደትን ጠሪና በእንግሊዝኛም ሳይቀር የተጻፉ ዴሞክራሲና ህዝባዊ መንግስትን እንፈልጋለን፣ አፈናዊቁም ኢትዮጵያዊነት ይከበር፣ የባዕድ ጣልቃ ገብነትን እንቃወማለን፣ ሁሉም እስረኞች ይፈቱ፣ የሙስናና የወንጀል አባወራዎች ሁሉም በቁጥጥር ስር ይዋሉ፣ ህገ መንግስት ብየውና ጸረ ህዝብ አዋጆች ይሻሩ ወዘተ የሚሉ መፈክሮችን ማያዝ ተገቢ ነው። እስከዛሬ በሚስጥር ሲያደራጁና ሲሰሩ የቆዩትም የኢትዮጵያ አገር ወዳድ ወጣቶች ንቅናቄ አይነቶችም በዚህ ጊዜ በተቃውሞ እንቅስቃሴ ሰልፋቸውን ማሳየትና በእንቅስቃሴው ላይም አሻራቸውን ማሳረፍ ይጠበቅባቸዋል። ያስተሳሰብ ያቋም ልዩነት ጎልቶ በሚታይበት በውሽልሽል አድበስብሶ ማለፍ አይቻልም። በህዝብና ገዢዎቹነን በሚሉት መካከል ግልጽና መሰረታዊ ልዩነት አለ። ህዝብ የወያኔ ኢህአዴግ ስርዓት ይወገድ ሲል ሹሞቹ የለም ጠግነን እናስቀጥለዋለን ባይ ናቸው። ህዝብ የሽግግር ሂደት ሲልና ህዝባዊ መንግስትን ሲጠይቅ ሹሞቹ በእኛ ቁጥጥር ስር ምርጫ የሚል አጉል አቋም ይዘዋል። በምርጫው ህግ ኮሚሽን ሂደት ላይ ሙሉ ቁጥጥራቸውን ቀጥለው ለማደናገር ግን ቀድሞ ታስራ የነበረችን ዜጋ ሐላፊ በሚል ሾመው ያሾፋሉ። መይሶንን ከርታ ደርግ درگن کرتا یملس لولی خونا یک رمچون مویتن یادر بای فریزیدنت بلو شومو یسی توچن مفت تبکن بلو سیفوکروم تنستال لمهونو باو یانی سرات یتن یو فریزیدنت نو کنتاتم لحزبی امیتا کم سرائی سر راو سلطانس ینبراو هز انبوت اعلو دابوسیل شوموچو یتکاتل یداغو ساکتا لی مگبو تنستال تیفون دف وده ارترائی یتگازایدن በመሰረቱ በተጨባጭና በቃል በሚለፈፈው መካከል ልዩነቱ ሰማይና ምድር ነው። የወያኔ መሽመድመድ የህዝብ ትግል ውጤት ነው። የኢትዮጵያ ህዝብ እንጂ ብሔራዊ ክፍሎች እዚህ ቦታ የላቸውም። የጋራ የህዝብን ትግል መሸንሸንና የተቃረነ አስመስሎ ማቅረብም ስህተት ነው። ሹሞቹ በራሳቸው ጥረትና ብልጠት ያመጡት ምንም ለውጥ የለምና የሚሰጣቸው ምንም ምስጋና አይኖርም። እንዲያውም የስሜተኝነት ጊዜ ሲያከተም ሚናቸው ትግልን የማስቆም ጭቆናን የማስቀጠልና ወያኔና ሻቢያን የማዳን መሆኑን በግልጽ ልንገነዘብ እንችላለን። ሹሙ ማስተገሻ የወያኔ ወገሻ ነው ሲባል የቆየው አለመክንያት አይደለም። ለዚህም ነው ድምጻችን ሳይቀማ ያድርባዎቹ ግርግር ምንም ሳያዛንፈን ለተነሳንበት ቀና አላማ ሽንጣችንን ገትረን ትግላችንን መቀጠል ያለብን። ይህን ታሪካዊ ግዳጃችንን ዘንግተን ድምጽ ተቀምተን ተደናግረንና በውጅንብር ተውጠን ከተገኘን ግን አገራችንን እናስበላለን። ዛሬ ከሹሙ ዙሪያ የተቆለቆሉትን ጠባብ አውሪዎች ማየትና ካሁኑ ምን እያደረጉ እንደሆነ መገንዘብ አስፈላጊ ነው። የአዲስ አበባን ኢትዮጵያዊነት በመካድ የተጀመረው መወገዝ የሚገባው እንቅስቃሴ ምልክት ነው። ትግላችንን እንዳንቀማ ድምጻችንን እንደተለመደው እንዳይሰርቁብን አንቀቀን መጠበቅ አለብን ማለት ነው። ሹሞቹ ከቃላት ጋጋታና ድለላ ርቀው መውሰድ ያለባቸው ንርምጃ ያውቃሉ። ካላወቁም ስንነግራቸው ቆይተናል። ሁሉንም የፖለቲካ ስረኞች ይፍቱ። ህገወያኔን ይሻሩ። የሽግግር ሂደትን መርጠው ከሀቀኛና ህልውና ካላቸው የሀገር ድርጅቶች ጋር ተወያይተው መፍትሄ ይፈልጉ። የህዝብን ደህንነትና የሀገርን አንድነት ያስከብሩ። የባድ ቅጥረኞችና ምንደኞችን ያርቁ። የህዝብን ድምጽ ያዳምጡ። ያውቀላችኋለሁና አሸጋግራችኋለሁ ባልተን ያክተሙ። መሰረታዊ የለውጥ እርምጃዎችን ለመውሰድ አሁንም ጊዜ አለ። ይህ ከተጀመረ ህዝብም ሁሉም ለለውጡ አጋር ይሆንና ለኢትዮጵያ ጣላቶች ሳይሆን ለህዝብና ለኢትዮጵያ የሚበጅ ሰላምና ሂደት ሊረጋጋት ይችላል። የስልጣን ጥሜትን አስቀድሞ ግን የሚገኝ መፍትሄ የለም። ዘረኝነትን በሌላ ዘረኝነት ተክቶ የሚገኝ ለውጥ የለም። አገር ወዳድነት ማለት ለኢትዮጵያና ለሁሉም ህዝብ አጠቀመቆ ማለት እንጂ ለውሱን ብሔር የበላይነት ለተወሰኑ ሹሞች የስልጣን ጥም ማደር ማገልገል ማለት አይደለም። ተጨባጭ ሁኔታውን መረዳት የተሳናቸው የችግራችን ምንጮች ከመሆን አልፉም። ጆሮ ያለው ይስማ። የተቃውሞ ሰልፎችና አድማዎች ይበራከቱ። ጸረ ወያኔ ጸረ ኢህአዴግ ትግላችን ይፋፋም። ኢትዮጵያዊነት ያቸንፋል።
የአድማና ያመጽ እንቅስቃሴ ይስፋፋ። የሰርቶ አደረው ህዝብ ዋናው የትግል መሳሪያ የሥራ ማቆም አድማ መሆኑን በጽንሰ ሐሳብም ደረጃ ሆነ በገቢር በባዳኑም ሆነ በእኛም ሀገር ታሪክ የተረጋገጠ ነው። በየካቲታቢው ወቅት የሰራተኛው ጠቅላላ የሥራ ማቆም አድማ ያስገኘው ከፍተኛ ውጤት የሚታወስ ነው። በ1997 ዓ.ም ተመረጥ ምርጫ ፍጅትም ወቅት የሙት ከተማ አድማ ተዘጋጅቶ ሳለ የተወሰኑ ገረብስ የተቋሚ ድርጅት መሪዎች ነን ይሉ የነበሩ ከአሜሪካና እንግሊዝ ኤምባሲ ጋር በመመሳጠር አድማውን ባከሽፉት ኖሮ በወያኔ ላይ በብዙ ጉዳትን ያደርስ ነበር። መለስ ዜናዊ አውጡኝ ብሎ በአዳኑን ተማጸነው ይህን ተረቶና ፈርቶም ነበር። ግና ፍራቱን ተጋራዎች ስሙላ ተቃዋሚዎች ነበሩና የህዝብን አድማ አጨናገፉ። አድማ በዝምታ ቀንበርን አለመሸከምን አመላካች ነው። አድማ ብረት ላልያዘ ህዝብ አይነታ የተቃውሞ መሳሪያ ነው። ይህን ያልተገነዘቡ ክፍሎች ያለው አገዛዝ ጉልበተኛ ይመስላቸውና ባስተጣቀቸው ወታደሮችና ፌደራሎች ይደነግጡና ይህ አገዛዝ አረመኔ ነው አይበገርም ሲሉ ይደመጣሉ። ይህ ግን ስተትና የግንዛሬ ጥረት ነው። ማንኛውም አገዛዝ በወታደር ኃይሉ ጥንካሬው ከውድቀት የዳነ የለም። ደርግን ያስታውሷል። ወደ ባዕድ አገርም ከሄድን ደግሞ የኢራኑ ሻህም ያስታውሳል። ኃይል ህዝብ ነው ሲባል ያየር ላይ ባዶ ልፈፍ አይደለም። ህዝብ አንድን አገዛዝ የመጣልና የማስወገድ ችሎታና አቅም አለው። በየካቲታቢዎች ያልታጠቀ ህዝብ ተቃውሞና አድማ ያጨውን ስርዓት አንገዳግዶ ለውድቀት ዳርጎታል። ወታደሮቹ በነገሌና ሌላም ቦታ ቢያምጹም የህዝብን ተቃውሞ ለማፈን ተኩሶ ብዙ ሰው ገድለም እንደነበር መረሳት የለበትም። የሰራተኛው ህዝብ የጠቅላላ ስራ ማቆም አድማ የእንዳልካቸው መኮንን የጥገና ጥረት ማክሸፉም የሚታወቅ ነው። ሰራተኞች፣ ተማሪዎች፣ ነጋዴዎች፣ አስተማሪዎች፣ ታክሲ ውይይት፣ አውቶቡስ ነጆች፣ የመብራት ኃይል ሰራተኞች፣ የውሃ ክፍል ሰራተኞች፣ የአየር መንገድ ሰራተኞች፣ የከባድ መኪና ሹፌሮች ወዘተ ካደሙ ሀገሪቷ ቀጥ ትላለች። ወያኔና ጭፍሮቿ ሀገሪቷን ሊያስኬዱ ሊያራምዱ አይችሉም። የህዝብ የተቃውሞ ሰልፍ ጥቃት ያመጣል ብሎ በተደመደመበት የሙት ከተሞች አድማን ማድረግ ይቻላል። ሁሉም ሰው ተዘጋጅቶ ከቤቱ ሳይወጣ ለተወሰኑ ቀኖች መቀመጥ ማለት ነው። የዋጋ ውድነት ሰማይ ሲጠቅስ ብዙ ህዝቦች አድማ አድርገው በመቃወማቸው በብዙ ሀገሮች ዋጋ መቀነሱ የግድ ሆኗል። በዝምታ አንቀበልም በማለታቸው የማዳጋስካር ሀገር አገዛዝ የሀገሪቷን መሬት ለቻይናዎች መቸብቸብ መሸጥ ሲጀምርም ህዝብ የተቃውሞ ሰልፍና አድማ አካሄዶ አገዛዙን ጥሎ የሀገሪቱን መሬት ሽያጭንም አስቆሟል። ኃይል ህዝብ ዘንድ ነው። ህዝብ በኃይሉ ካመነ ከተደላጀና ከቆረጠ ትግሉ ውጤት ያስከትላል። አይበገረ የመሰለው አገዛዝም ይንኮታኮታል። ነጋ ጠባ በአለም ደረጃና በኢትዮጵያም የታየ የተረጋገጠ ሀቅ ነው። በወያኔ አገዛዝ ላይ ህዝባችን ብዥታ የለውም። ከወያኔ መተቃቀፍ፣ መደራደር፣ መፈራረም የሚፈልጉ አስመሳዮች እንጂ ህዝብ አይደለም። ወያኔ ህዝብንም ሀገርንም ለሽያጭ አቅርቧል፣ አዋርዷል። ነገ የሚቀየር ጠባይ አይደለም፣ የደራ ገበያ ነው። ማከራየት ብቻ ሳይሆን የቋራንም ምድር ሳይቀር ለሱዳን ለግሷል። የአገሪቷን ሀብት ወደ ትግራይና ባዕድ ባንኮች አጓጉዟል። ህዝብ የማያውቀው ጉዳይ አይደለም ነውና 14 አመታት አልፈነዋል። ብዙዎች ተጨፍጭፈዋልና ብዙ በሺ የሚቆጠሩ በስር እየተሰቃዩ ነውና ዛሬም ወያኔ ሊፈታ ሸርበ ብረብ የሚለው በቀሽብር ህዝብን የፈጅቱን ብቻ ነውና ነጋጠባ ህዝብን እያፈናቀለ የአገርም መሬት ለባዕዳን ይሸጣልና ህፃናትን ወጣት ሴቶችም እየሸጠም ለዘመናዊ ባርነትም እየዳረገ ነውና ዘረኝነቱን አጣጥፏልና ይህ ጸረ ህዝብ አገዛዝ መደምሰስ የህዝብ ግዳጅ ሆኖ ይገኛል። ዝምታ ለበግማል በጃት እንደተባለ ሁሉ ህዝብ በቃኝ መረረኝ ብሎ ማመጹ ማደሙ ተገቢ ከሆነ ውላጅዋል። ጫንቃለሸክም ማመቻቸቱ ከበዛ ወያኔ ዛሬ እንደሚያሳየው በትምክትና ንቀት ተወጥሮ በህዝብ ላይ መከራና ስቃይን ያባብሳል እንጂ አደብ ገስቶ አጠፋው ነው የሚያሻሻልም አይደለም። በቦሌና የቀድሞ አውሮፕላን ማረፊያ በአዴትና በትግራይ ወዘተ ባሉ የምስጥር እስር ቤቶች ስቃይ ሲል እየተቀበሉ ያሉ ወገኖቻችን ተይዘው ደብዛቸው ጠፉ ጓዶቻችን በ1997 እና ከዚያም በፊትና በኋላ ተይዘው በዝዋይ በሽዋሮቢትና በየማጎሪያው የሚሰቃዩ ዜጎች ሁሉ ወያኔን አገዛዝ አረመኔነት አመላካች ነው። ጋምቤላ፣ ኦጋዴን፣ አረካ፣ ወተራደር፣ አደባባይ ኢየሱስ፣ አንዋር መስጊድ፣ አርባ ጉጉ ወዘተ ሳንል ያውም ማለት ነው። ለሁሉም ጊዜ ያለው ተብሏል። ግን ሀገር ላደጋ ስትጋለጥ ለዝምታ ከቶም ጊዜ የለም። እንቢ ብሎ መነሳትና ሷት መትግጁ ሆኖ ትግል ማስፋፋም ያስፈልጋል። ወዳቸውና ፍራታቸው ማሽነፍ መቆጣጠር ያቃታቸው ትግል መሪነን ብሎ በመስየም የህዝብን ትግልናውን ያጠቁ ለወያኔ ቢያመቹም ህዝብ ይህን መቀበል የለበትም። የወያኔን ድክመትና ተሸናፊነት ተገንዝቦ ለሀገር መሞት የዜጋ ግዴታ መሆኑን ተረድቶ ለመራራው ጸረ ወያኔ ትግል መነሳሳት አለበት። በአሁኑ ጊዜ የትግሉ ይዘት ከደረጃ ወደ ደረጃ እየተሸጋገረ ነው። ነገ ይበልጥ የመረረ ይሆናል። የወያኔ ጭንቀትና መሸበርም ይጠናከራል። ለቅሶ እነሱን ቤት ይበዛል። ይህ አይቀሬ ነው። ይህ እውን ለማድረግ ሆነ ሲሆን ለመደገፍም ህዝብ ቆርጦ መጠበቅና መዘጋጀት ያስፈልጋል። ነጋ ጠባ ማማረሩና ከንፈር መንከሱ አብቅቶ ነጋ ጠባ ይህን አረመኔ አገዛዝ ማስለቀሱና ማጥቃቱ መፋፋም አለበት። የቁርጥ ቀን እየመጣ ነውና የኢትዮጵያ ቀኛ ልጆች ታሪክ ለመስራትና ሀገርን ለመታደግ ተዘጋጁ እንላለን።
ጠላት ወዳጅ ላይ ትግል በመሰረቱ የጥላቻ ሳይሆን የፍቅር ውጤት መሆኑን ብዙዎች አይረዱ። አንድን ጸረ ህዝብ ስራ ጠልተው ሊዋጉት የሚነሱ ሁሉ ለዚህ ቁጣኝነታቸው መንሰዮ ለህዝብና ለሀገር ያላቸው ፍቅር ነው። ሀገርና ህዝብን ያላፈቀረ ውድ ህይወቱን አሳልፎ አይሰጥም። ሀቀኛው ታጋይ ከህዝብና ሀገር ፍቅር ስለሚነሳ የህዝብና የሀገር ጠላቶችን አጥብቆ ይጠላል። የጠላቻው መንፈስ ይህ ነው። ህዝብን ያሰቃየና ያዋረደ ያለውን ወያኔ አገርን የገነጣጠለውና ሸንሽኖ የሸጠ ያለውን ወያኔ መጥላት ሲያንስ ነው የምንለው የምንወዳትን ሀገራችንንና ህዝባችንን የወያኔ ቡድን ሊያጠፋ በመነሳቱ ነው። ለዚህ ነው ጠላታችንን እንወቅ እናምርበት እንጥላው የምንለው። ከጠላት ጋር መሞጃሞድን መተቃቀፍን የሚሰብኩ ክፍሎች በመሰረቱ ለህዝብና ለሀገር ያላቸው ፍቅር አፋዊ ከመሆኑም ሌላ በጥያቄ የሚገባ ነው። ሁለት ተጻራሪ ነገርን በኩል መውደድ ማፍቀር አይቻልም። ከሀገር በላይ ማንምና ምንም የለምና አገር ወዳድ ለመሆን ጸረ ወያኔ መሆን የግድ አስፈላጊ ነው። አንዳንድ ፖለቲከኞች ያወቁ የተራቀቁ ይመስላቸውና የሃይማኖት ሰባኪ የሆኑ ይመስል ሁሉን እናፍቅር ለፍፈፋ ያሰማሉ። ሰላማዊ ትግል በሚል ጭምብልም በመጠቀም ወያኔን መለማመጡና ለወያኔ ጎንበስ ማለቱም ቢሆን ብልህነት መስሎ ይታያቸዋል። ጠላታቸውን መለየት ያቃታቸው ክፍሎች ህዝብንም ጠላትንም በኩል አፍቅረው ስለሚይዙ ትግላቸው ምን አይቀራል። ብዙን ጊዜ ወይም ውሎ አድሮ ከህዝብ ጠላት ጉያም ይገባሉ። ከህዝብ ፍቅርና ከሀገር ፍቅር የህዝብን የሀገርን ጠላት መጥላት ይሰርጻል። ባለፉት 24 አመታት በማወላዳ መንገድ የወያኔ ቡድን የሀገርና የህዝብ ጠላት መሆኑን አስመስክሯል። አላይም ላለ ብቻ የሚሰወር ሊሆን ቢችልም አፍጦና በንጹሃን ደም ቀልቶ የሚታየው ሀቅ ግን የወያኔ ቡድን ከአመት አመት ህዝብን ሀገርን እየጎዳ ሊያሰቃየም የቆረጠ መሆኑን ነው። በ1997 ምርጫ ደግሞ ምንኛ አረመኔና ኢዲሞክራሲያዊ መሆኑን በይፋ አሳይቷል። ከዚያ ጊዜ ጀምሮ እስካሁንም ድረስ ወያኔ ቅንጣትም አውንታዊ ለውጥ አላሳየም። ባሰበት እንጂ ሀገርን በስፋት የሚሸጥ አገዛዝ ሆነ እንጂ ጸረ ኢትዮጵያዊነቱ ከረረ እንጂ አልተሻሻለም። ዛሬ መጪው ምርጫ ካለፈ በባሰ በቁጥጥሩ አስገብቶ ሊያሸንፍ ተዘጋጀ እንጂ የህዝብ ድምጽ ይፍረደኝ ብሎ ሊወዳደር ሲዳዳውም አልታየም። ህዝብና ሀገርን ዛሬም የምናፈቅር ከሆነ የወያኔን አገዛዝ ልንጠላው እንጂ ልንችለው ወይም ልናፈቅረው አይገባንም ማለት ነው። ጸረ ወያኔው ትግል የሚጠይቀውን መስዋዕትነት ሁሉ ለመክፈል ድፍረቱ የሚኖራቸውና ዘግጁም የሚሆኑት ዜጎች ሀቀኛ ሀገር ወዳዶች ናቸው። የወያኔን ጠላትነት መቀበል ያቃታቸውና ከወያኔ በሰበብ አስባቡ መጨባበጥ የሚሹ ክፍሎች ግን ይህ የታጋይ ቆራጥነትና ወኔ ቢጠፋባቸውና በየማጠፊያው እጥፍ ማለት ቢቀናቸው የሚያስገርም ሊሆን አይገባም። ከተመክሮ መማር ያቃተው በመከራ የሚደቆስ ትምህርትን ሳይወስድ ያገኛል። የወያኔን ጠላትነትና ወያኔንም አምሮ መታገል አስፈላጊ መሆኑን ደግመን የምናሳስበው በጭፍን ጠላቻ ተነሳስተን ሳይሆን መጠላት ያለበትን የሀገርና የህዝብ ጠላት ስለምንጠላ ነው። ወያኔን ጠላት ስንል በእንዲሁ በዘፈቀደ በስሜት ወይም ወያኔ ሊል እንደሚፈልገው የክልል አምድ ሁሉንም ነገር በመጥላት ሳይሆን የ24 ዓመትና ከዚያም በፊት ያየውና ያወቅነው ወያኔ ጸረ ህዝብ ጸረ ኢትዮጵያ በመሆኑ ነው። እንውደድህ ብንለው እንኳን የሚያስወድድም ጠባይና ስነ ምግባርም ከቶም የለው። ነፍሰ ገዳይ ነው፣ ዘራፊ ነው፣ ጸረ ህዝብ ነው፣ ዘረኛ ነው። ኢትዮጵያንም አምርሮ ይጠላል። ከመሸ በኋላ ኢትዮጵያዊነትን በተመለከተ ሰበካ ቢከጅልም ይህ ቧልት መሆኑን የሚስት ወይም የሚረሳ ዜጋ በአሁኑ ጊዜ ከበሉትና አብሮት ከደለቡት በስተቀር የለም ብንል ስህተት አይሆንም። የወያኔ ኢትዮጵያዊነት ቢጫ የተቀባ መዳብ ወርቅ ሆኗል አይነት ነው። ባዶ አስመሳይ ይህ ሀቅ ነውና ያሳለፍነውን ተመክሮ የብዙ ዜጎች ህይወት የተገበረበት ተመክሮ የወያኔ አገዛዝ ካልተወለደ ህዝብና ሀገር ስርየት እንደማያገኙ ያረጋግጥልናል። ይህን መካድና ራስን በማታለልና በመደለል ያልሆነውን ሆነ ብሎ በወያኔ ዲሞክራሲያዊነት ማመን ወይም ከወያኔ ፍትህና ቀና ውሳኔ ይገኛል ብሎ መጠበቅ ከባድ ጥፋት ነው። ሰላምን ፈለግን ጦርነት ፈለችን ወይም የዘመኑ ብል ፖለቲካ ይነው በሚልም ማጠየቂያን ለመገንባት መጣሩ ከንቱ ልፋት ይሆናል። ሰላምን ለሚፈልጉ የወያኔ መልሱ የአጋዚ ጥይት የፌደራል ግፍ ጭፍጨፋና አፈና መሆኑን ዜጎች ሁሉ ተረድተውታል አይተውታል ኖረውታል። በመሆኑም ዛሬ ትግልን በሚያስረሱ ደረጃ ሊፈረጁ ወይም ሊገመገሙ የሚችሉ እርምጃዎችን ከወያኔ ጋር በመግባባት ለመውሰድ መነሳት ስህተት ነው። የድርጅቶች ነጻነት የሚካድ ባይሆንም ይህ ነጻነት በህዝብ ፍላጎትና ጥቅም የተነሳ ገደብ ሊኖረው መቻሉ ደግሞ መታወቅ ያለበት ነው። ነጻነን በሚል ከህዝብ ጥቅም የተጻረረ አቋም ከተወሰደ ተቋሚነት ወይም የህዝብ ጎራ አባልነት በዚያው ይጠናል። ሁለት ወዶ አይሆንም የሚለው እዚህም ላይ ይነሳል። በተጨባጭ ሁኔታ ባለው የኢትዮጵያ ሁኔታ ማለትም ከወያኔ ማንነት በመነሳት ልንደርስ የምንችለው ድምዳሜ በሀቅ ተቃዋሚ የሆነን ወያኔ ከቶም የማናስተናግድ መሆኑን ነው። ተለጣፊ መሆን ወይም ወያኔ እንደሚለው የሚሳደድ ህገወጥ ተቃዋሚ መሆን የሚለው ነው አጣብቂኝ አማራጩ። በሁለቱ መሃል ቀጭን መስመር ወይም ጠባብ መሬት ለማግኘት የተደረገ ሙከራ ሁሉ ከሽፎ ከወያኔ ጋር ለማበር የሞከሩትም ድርጅቶች ለስደት መዳረጋቸውን አይተናል። ካልሆነም ቃሊቲ አለም እጅ መስጠትን መቀበል እየሆነ ድርጅቶች ወደ ማጡ በወያኔ እየተጎተቱና በተለመደው አነጋገር ማኖ እየነኩ እየተቃጠሉ መሄዳቸውን መታዘብ ተገደናል። ማየት የማንፈልገው ሁኔታ ቢሆንም ከማየት ማምለጥ ግን አልቻልንም። ትግሉ ደግሞ ሁኔታውን በዝምታ እንድናልፍ የሚፈቅድልን ባለመሆኑ ጠንቀቅ ወገኔ ሆይን በጊዜ ከማሰማት ወደ ኋላ ብለን አናውቅም። ወያኔ ስለ ሰላም ሲያወራ ጦርነትን ያዘጋጀ እንቻቻል ሲል ያለመቻቻልን እርምጃዎችን ያዘጋጀ አንታቀፍ ሲልም ካራውን ስለሆነና ግድያን ወስኖ መሆኑን ዛሬ ዓለማውቅ ሀገር አጥፊ ከላላነት ነው። ጥላት ወዳጅ ላይሆን መለማመጡ ራስን ከማዋረድና ሀገርና ህዝብን ከማስጠቃት በስተቀር የሚያስገኘው ጥቅም የለም። በግለሰብ ደረጃ ያሉ ጥቅማ ጥቅሞችን በዚህ በማጎብደድ መንከባከብ ይቻል ይሆናል፣ ለሀገር ግን አይፈይድም። ህዝብም ወደ ገደል የሚወስዱትን በጭፍን የመከተል ስህተትን ሊፈጽም መጠበቅ የለበትም። ስለዚህም ህዝባችንንና ሀገራችንን የምንወድ ሁሉ የወያኔን አገዛዝ በጠላትነት ፈርጀን እንደ ጠላት በቁርጥ ልንዋጋውና ልናስወግደው ይገባል። ሌላ አማራጭ የለም። Thank you.
ካላችሁ ባፉር ምን ነገር ኬሚካል ያልበላው ያልተቃጠለፈ እንኳን ተዘርቶ ግልወት ተፈጽሞበት ዝም ብሎ የሚያብቅል የምግቡን አይነት የጋውን ይቅርና ፈጥሮ ራበቀለው ውጪውን በሚሊዮን መቀለብ ኃይል ያለው ሎሚ ብርቱካኑ ማንጎና ትርንጎ ፓፓዬና ግሽጣ እንጆሪና ማንጎ እንኮይና ኮሽል አጋምና ቀጋ ከቆላ ቢሄዱ ደጋ ወይና ደጋ ወዘራሹ ፍሬ ክረምት አይኖረ ለመድኃኒት የሚሆን የሞላት ንጹህ አየር አገርማ ኢትዮጵያ አገርስ ኢትዮጵያ አገርማ ነበር ከገዥዎች ካኔ ከግባቸው እናውራ ካላችሁ አገር ካላችሁ እምይ ኢትዮጵያ ብለን የምንጠራት የነጻነት አርማ የጥቁር ህዝብ ኩራት የቅኝ ገዥዎች የደም ቱቦ ዘጊ በጦር በጎራዴ ወራሪን ተዋጊ እስላም ክርስቲያኑ በአንድ ዳስ ስር ሆነው እንደየእምነታቸው ጸሎቱን አድርሰው እንደየእምነታቸው ምግባቸውን ባርኩ። ያለፈና ያለን ወግ እየጠረቁ አብረው እያዘኑ አብረው እየሳቁ ለክብር ለድንበሯ ሕይወት እየከፈሉ ኢትዮጵያ ብለው በስሟ የሚምሉ ያሉ የሚኖርባት በሰላም ፍቅር ከኢትዮጵያ ሌላ የለና አገር የተለያየ ብሔር ብሔረሰብ ወግ ባህል ቋንቋ አላት እጅ ለእጅ ተያይዘው ባንድ የሚኖሩባት አክሱም ላሊበላ ራስ ዳሽን ተራራ ጥያ ተክል ድንጋይ የሶፍ ዑመር ዋሻ ደግሞ ምጽቁራ ዝዋይና ጣና ዋቢና ሸበሌ ተከዜና ባሮ ኡሙና ገናሌ 13 ወራቶች ፀሐይ የሚያገኛት ለቁጥር ያዳጁት ብዙ አይቆች አሏት። አገርስ ካላችሁ አገር ከጠራችሁ ውብ ኢትዮጵያ ናት። የገዢ መጋኛ ባይጠናው አንበሳው ነግሩ አርጃኖ ግስላ ሜዳ ቀበሮ አነሩ ተኩላ ቀጭን የሜዳ ቋ የሜዳ አህያ ዋሊያው ሚያል አዞና ዘንዶ ዝሆኑ ጉማሬ ለማዳ እንስሳና ብዙ የዱር አውሬ ጥቁር ነጭ ጤፉም ደንጋላ ማሽላ የሽምብራ ሼት ያተር የባቄላ የበግ ዶሮ ወጥ የቋንጣ ፍርፍሩን ብርጩንዶና ዱለት ክርኮና ቆጮ ዝልዝል የጎድን ጥፍት የሽሮ ፍትፍቱን እርጎና አሬራ ቅቤ ማር ወተቱ አረቄና ጠጁን ቃሪሞ ጠላሁን ኮረቴና ብርዙን የማሩ ወለላ ገዢ ግጥም አርጎ አፍንጫ ሰንጎ ህዝቧን ባያስገድድ በባዶ እንዲያገሳ አገር ከተባለ ደግሞ እንደ ኢትዮጵያ ምን አገር አለ? ጠይታ ቄጤማ ጤናዳም ጥንጅቱ የድሃው ጓደኛ ቀበሪቹ አልቴቱ የወይራና ሪቲ የአበቦቹ ሽታ ለጤና የሚስማማ ለመንፈስ እርካታ በደይና በሰው በጋና ክረምቱ ተዘርዝሮ ማያልቅ አረ ስንቱ የሰው ልጅ መነሻ የታሪክ ማህደር ደግሞ ሴታለና እንደ ኢትዮጵያ ሀገር የነብዩ መሐመድ ሰላም በላያቸው ላይ ስፈንና የመሰከሩላት መጽሐፍ ቅዱስ ውስጥ ከአርባ ጊዜ በላይ የተጠቀሰላት አገር እስካላችሁ እናት ኢትዮጵያ ናት። አገር ተፈጥሮ ያደላትን ጽም ድንቅ ጸጋ በጉልበት ተነቃ በገዦች መንጋ አንዱ ካንሰር ሲለቅ ሌላው ብቅ እያለ ብልት ብልቶቿን እየከፋፈለ ባንዳ የባንዳ ልጅ ቀን ጊዜ ጠብቆ ሰውነቷን ወሮ ካጥንቷ ተጣብቆ እየቆራረጠ ደንባ ያፈስባት አገር እስካላችሁ አገር የኛ ናት ብድር መላሽ ልጆች ባንዳር ካሾች አሏል። ወንድ ጅሮቶቿ ከድንበሩ አልፈው አጎራባቾቿን ምድር አለስልሰው የታጠፈን አንጀት ያጎነበት አንገት አቃንተው መልሰው ጨለማን አቋርጠው ብርሃን ፈንጥቀው ነፍስ አድን ኃይል ያላት አገርስ ካላችሁ አገርስ የኛ ናት። የገዢ መጋኛ ባይጠናወታል አገር አላት በሉኝ እንደ ኢትዮጵያ ማማ ገዢ ተዋርዶባት ባትሸት ባትገባ በቅሎባት እንጂ ደግሞም ደመጣጭ ደመጣጭ ገዢዎች ውስጥ አካልን ጎጂ መልክ አበራሾች እየበሏት እንጂ ገዢ እንደነቀርሳ ህዝብ እያስገደደ መባሩ እንዲያገሳ አገር ከተባለ ከቶ እንደ ኢትዮጵያ ምን አገር አለሳ አገር አገር ስሟ የኛ ቆዳ ታሪኳ ስጋችን ክብሯና ድንበሯ እንዳለ ደማችን የአላፍ ልጆቿ መመካና መኩሪያ አገርስ ካላችሁ እናት ኢትዮጵያ አገርስ
ህዝባዊው አመጽ ሲገሰግስ ዘረኛው አገዛዝ ሲደመሰስ አእምሮ የሌለው ህዝብ ስርዓት የለውም። የኃይል ምንጭ ስርዓት እንጂ የሰራዊት ብዛት አይደለም። ስርዓት ከሌለው መንግስት ይልቅ በህግ የምትኖር ትንሽ ከተማ ሙያ ትሰራለች። ነጋድራስ ገብረህይወት ባይከዳኝ የሀገራችን ወቅታዊ ሁናቴ የ1966ቱን ወራዊ የካቲት ሁናቴ በብዙ መልኩ ያንጸባርቃል፣ ያስታውሳል፣ ያመላክታል። ተመሳሳይ የደወል ድምጽም ይሰማል። ይህ ድምጽ የወያኔን ግብዓተ መሬት መርዶ ሲናገር፣ በአንጻሩ ደግሞ የኢትዮጵያን ብስራት ነጻነት ያውጃል። ታሪክ በተለያየ ወቅትና ሁናቴ ራሱን ይደግማል እንዲሉ የ1966ቱ ዓመተ ምህረት የካቲት ህዝባዊ አመጽ በወቅቱ የነበረውን ኋላ ቀር ስርዓት እንደለወጠ ሁሉ ያሁንም ህዝባዊ አመጽ የወያኔን ዘረኛ አገዛዝ ወደ ግብዓተ መሬቱ እንደሚወስደው የታሪክ ሐቅ ነው። ታሪክ የሚያመጣውን ሐቅ ደግሞ ማንም ሊጠራጠር አይቻለውም አውቆ ካልተኛ በስተቀር። በአንድ ትውልድ ዘመን የሚፈራረቁትን ታሪካዊ ኩነቶች ማነጻጸር ካለብን የ66ቱንና ያሁኑን የሀገራችን ሁናቴ እያወዳደርን ማየት መቻል ይኖርብናል። የተመክሯችን ደግሞ እይታችንን በሀገራችን ሁኔታ ላይ እንድናተኩር ይረዳናል። በመሆኑም የባዳንን ተመክሮ እንደሸቀጥቃ አግበስብሶ ለማምጣት አንገደድም አያስፈልገንም። የራሳችን ተመክሮ በሚገባ ከተጠቀምንበት ካወቅንበትና ከሰራንበት ሞልቶ የተተረፈረፈ ዕውቀትና የበለጸገ ልምድ እናገኝበታለን። ካለፈው ስህተትም እንማርበታለን ብልህ ስተቱን አይደግምም። ከታሪክ የማይማሩ ራሳቸውን እየረገሙ ይኖራሉ እንጂ እኛስ የታሪክ ክስተት ካመጣው ስተት እየተማርን ስተታችንን እያረምን ወቅታዊ ሁኔታ በሚገባ ተጠቅመን ሀገራችን ከጥፋት ማዳን የመጀመሪያው ተግባራችን ከሆነ ቆይቷል። ያ ደግሞ ይፈጸማል። ይህ ሊሆን የሚችለው ግን ኢትዮጵያ እንደ ሀገር ህዝቧም እንደ አንድ ህዝብ አብረው መኖራቸውን ሲቀጥሉ ነው። የ3000 ዓመት ታሪክ ያላት ሀገር መቀጠል አለባት። ከአድማስ ባሻገር ማሰብን ይጠይቃል። የፖለቲካ ስልጣን ከመያዝ በላይ አርቆ ማስተዋልንም ግድ ይላል። ሀገርን ሳያድኑ ለፖለቲካ ስልጣን መራኩት ተያይዞ መጥፋትን ያስከትላል። ሁላችንም ተያይዘን እንድንጠፋ ደግሞ ጠላቶቻችን ሌት ተቀን ተክተው ይሰራሉ። በ1966 ዓመተ ምህረት የካቲት ህዝባዊ አመጽ የአጼ ስላሴ መንግስት ወደማይቀርለት ግብዓተ መሬቱ እንዲገባ የተደረገው በሚከተሉት ሳይንሳዊ ምክንያቶች ነበሩ። አንደኛ፣ መሰረታዊ አንድ የፊውዳሉ ስርዓት እንደወትሮ እየጨቆነ መግዛት ስላልሆነለት፣ ሁለት የመጨቆኛ መሳሪያዎቹና መንግስታዊ አውታሮቹ እየተፈረከረኩ መምጣታቸው፣ ሶስተኛ የገዢው መደብ ኃይሉ እየደከመ ክንዱ እየዛለ በመሄዱ ምክንያት ተስማምቶና ተባብሮ ስራቱን ማቃወም ስላልቻለ ለ አንድ ምላከ ህዝቡ እንደቀድሞው እየተጨቆነ መገዛት ባለመፈለጉ አሻፈረኝ ብሎ በመነሳቱ ሁለተኛ በገዢው መደብና በተገዢው ህዝብ መካከለ የነበረው ቅራኔ እጅግ ሰልቶና ጎልቶ በመምጣቱ ሶስት ስራቱን አቅፈው ደግፈው የነበሩ የመንግስት አገልግሎቶች ሁሉ የህዝቡ አመጽ ባስከተለው የኃይል ሚዛን መለወጥ ምክንያት ሲያገለግሉት የነበረውን ስራት ከተው ሰልፋቸውን ከህዝብ ጎን ማድረጋቸው ሁለተኛ ወቅታዊ ነባራዊ ሁኔታዎች ሀ ድርቅ ያስከተለው ራብ በህዝብ ላይ ያስከተለው አስጠቃቂ እልቂት ለ በየቦታው ሲካሄዱ የነበሩ ጦርነቶች አመሩሃ የዓለም አቀፍ ሁኔታ ባስከተለው ምክንያት የቤንዚን ወይ ነዳጅ ዋጋ መጨመር ባመጣው የኑሮ ውድነት ምክንያት በዜጎች ላይ ያሳደረው ሮሮና ስቃይ በድሃው ላይ ያመጣው የመኖር ተስፋ ማጣት መ የተራማጅ ኃይሎች ለህዝብ ወገንተኝነት ሲያደርጉት የነበረውን ትግል ፈር እየያዙ መምጣቱ ዋና ዋና ምክንያቶች ነበሩ። የነኚህ ሁሉ ድምር ውጤት ህዝባዊ አመጹን የማይበገር ኃይል ስላደረገው ኋላ ቀር ስርዓቱን ሊለውጠው ችሏል። ዛሬም እንደተናንቱ የሀገራችን ተጨባጭ ሁኔታዎች ተመሳሳይ ኩነቶችን በማንጸባረቅ ላይ ናቸው። ይህ ዘረኛ አገዛዝ ባስከተለው ጭቆና ምክንያት በመላው ሀገሪቱ ክፍሎች ህዝባዊ አመጾች በመካሄድ ላይ ናቸው። ባርሲ፣ በጎንደር፣ በሐረር፣ በጅማ፣ በወለጋ፣ በናዝሬት፣ በደብረ ብርሃን፣ በአዲስ አበባ፣ በባህር ዳርና በሌሎች ከተሞችም ህዝባዊ አመጽ እየተቀጣጠለ የወያኔን አገዛዝ እየለበለበው ይገኛል። ብዙ ቦታዎች ኮያኔ ቁጥጥር ውጪ በመሆን ላይ ናቸው። የኢትዮጵያ ተማሪዎችና የህዝብ አመጽ በግንባር ቀደም የህወት መስዋዕትነት የሚያስከፍል ትግል እያካሄዱ ናቸው። ህዝባዊ አመጹን ለመክታት ወያኔ ባልሞት ባይ ተጋዳይነት ህዝቡን በመጨፍጨፍ ላይ ይገኛል። ለዚህም የወያኔው አጋዚ ጦር፣ የፈጥኖ ደራሽ ነፍሰ ገዳይ ቡድን፣ የፖሊስ ጌስታፖ ሰራዊትና በሺ የሚቆጠሩትን የጸጥታ ሰራተኞች ሁሉ አሰልፎ በመርበትበት ላይ ይገኛል። ያለም አቀፉናቴም ቢሆን ወያኔን የሚስማማ ሊሆን አይችልም። በመካከለኛው ምስራቅ በተፈጠረው እስላማዊ ጽንፈኛ መንግስት አይሲስ የሚያካሄደው አሸባሪ የሰውትና ንብረት ጥፋት ምክንያት ምዕራባውያን ሀገሮች በከፍተኛ ውጥረትና ሁከት ውስጥ ይገኛሉ። በመሆኑም የወያኔ የጡት አባቶችና የበላይ ጠባቂዎች ከኢትዮጵያ ህዝብ አመጽ ፈጥነው ሊደርሱለት በሚችሉበት ሁኔታ ላይ አይደሉም። የራሳቸው ቤት ያረረባቸው የወያኔን እንኩሮ ሊያማስሉ የሚችሉ አይሆኑም። ሌላው ዓለም የየራሱ ስብስብ ችግሮች ስላሉት ወያኔ ስለሚገጥመው ችግር ደንታ ሊኖረው የሚችል አይደለም። የመከላከያ ሰራዊት አባላት ሁኔታውን ለጊዜው ባርመሞ እየተከታተሉ ናቸው ለማለት ብቻም ህዝባዊ አመጽ እየተፋፋ በመጣበት ወቅት አመጹን ደግፈው ከህዝብ ወገን በመቆም ታሪካዊ ተልኳቸውን እንደሚወጡ ይተበቅባቸዋል። ይህንንም በማድረጋቸው ከታሪክ ተወቃሽነትና ከህግ ተጠያቂነት ነጻ መውጣታቸውን ያረጋግጣሉ። ይህ እንዳለ ሆኖ ግን በአጼ ስላሴ መንግስት አወዳደቅ ጊዜና በአሁኑ ያገራቸው ወቅታዊ ሁኔታ መካከል አንድ አብይ ልዩነት መኖሩን መገንዘብ ይገባል። ይህ ልዩነት ደግሞ በቀላሉ የሚታይ ሊሆን አይችልም። ይህም ሀገሪቱ እንደ ሀገር መቀጠል ወይም አለመቀጠልና የኢትዮጵያ ህልውና ጉዳይ ነው። የካቲት ህዝባዊ አመጽ ባስከተለው ምክንያት አብዛኛዎቹ ሀገራዊ ተቋማት በመፈራረሳቸው የተነሳ በቀጣይነት ለማስከተል የሚያስችል አቅም የነበራቸው ተቋማት አልነበሩም። ነበሩ ቢባል እንኳን ሁለት የኢትዮጵያ ተቋማት ብቻ መጥቀስ ይቻል ይሆናል። እነሱም አንደኛ ቁጥሩ ከ40 ሺህ የማይበልጠው የሀገሪቱ መከላከያ ሰራዊትና ሁለተኛ በሀገር አቀፍ ደረጃ የተደረጁት ሀ የኢትዮጵያ መምህራን ማህበር፣ ለ የኢትዮጵያ ተማሪዎች ማህበርን መጥቀስ ይቻላል፣ አመሩሃ የኢትዮጵያ ሰራተኞች ማህበር ኮንፌዴሬሽን። የሀገሪቱ መምህራን ቁጥራቸው 30 ሺህ ነበር። ለሀገሪቱ እንደ ሀገር መቀጠል ተምሳሌት ብቻ ሳይሆኑ አነተኛ ሚናም ተጫውቷል። በዚያን ጊዜ የነበረው የተማሪ ማህበርም ቢሆን በኢትዮጵያ ሀገራዊ ጥላ ስር እንጂ በጎሳና በሃይማኖት ያልተደራጁ ስለነበሩ ኢትዮጵያ እንደ ሀገር ለመቀጠል አስተማማኝ ኃይል ነበር። ለዚህም ዑነታው መስዋዕትነት ከፍሎ አስመስክሯል። የሰራተኛው ማህበር ኮንፌዴሬሽንም ቢሆን የተደራጀው በሀገር አቀፍ ደረጃ በኢትዮጵያ ጥላ ስር ስለነበር ለሀገር አንድነት ተምሳሌት ነበር ማለት ይቻላል። ዛሬ ያ ሁኔታ የለም። የወታደሩ ማደረጃጀትና ስልጣና ወያኔ ስልጣን ላይ ለመቆየት ባቀደው መልክ የተቃኘ ሲሆን ወታደራዊ ዶክትሪንና አመለካከቱ በዘርና በቋንቋ ላይ የተመሰረተ ነው። የጦር ሹማምንትና ወቃቀር የህዝብ ሰሰለትና የስልጣን ተዋረድ ስምሪትና አሰፋፈር የሀገር መከላከያ ባህሪ ሳይሆን የጎጠኛና የዘረኛ ግብ አስፈጻሚ ሰራዊት ነው። ወያኔን ከፋፋይ ህገ መንግስት ለማስፈጸም አመቹ ጌታዎችን በጉጉት የሚጠባበቅ የጥፋት ኃይል ነው። የዚህ ሁኔታ ደግሞ ከኢትዮጵያ ለመገንጠል አድፍጠው ለሚጠባበቁ አፍራሽ ኃይሎች ተመችቷል። በአሁኑ ጊዜ የኢትዮጵያ ተማሪዎች ማህበር የሚባል ነገር ደብዛውም የለ። ሆን ተብሎ ሁሉም በየጎሳውና ዘሩ በየቋንቋውና ጎጡ እንዲደራጅ ተደርጓል። በመሆኑ ለኢትዮጵያ ሀገራዊ አንድነት የሚያስብ አይደለም። ለዜጎቹ አኩልነትና አብሮነት ማሰብ እንደ ነውር የሚቆጠርበት ጊዜ ተደርሷል። ያንድነት ኃይሉ እየመነመነ እየተዳከመና ወደ ዳር ጠርዝ እየተገፋ በመሄድ ላይ ነው። ይህንን ሐቅ አምኖ ለመቀበል እንኳን ገና አልተዘጋጀም። ለኢትዮጵያ አንድነት እናስባለን የሚለው ክፍልም በየቤቱና በየመድረኩ ህመሙንና ብሶቱን ከማስተማር አልፎ ተርፎ በድፍረት አደባባይ በመውጣት ተደራጅቶ ለሀገሪቱ የቁርጥ ቀን ኃይል ሊሆን እንደሚገባው ማስመስከር አልቻለም። ይህ ሁኔታ በበኩሉ ለተገንጣዎች የልብ ልብ ሰጥቷቸዋል። የሀገራችን ተጨባጭ ሁኔታዎች ከሞላ ጎደል ይህንን ገጽታ ሊያሳዩ ይችላሉ ቢባልም ኢትዮጵያን ወደ ተባባሰ ጥፋት አቅጣጫ እያመራ ያለው ለውጥ መቆጣጠር አጣዳፊ እርምጃ መወሰድ አንገብጋቢ ሆኗል። ከሁሉ አስቀድሞ የአንድነት ኃይሉ ያለምንም ውጣውረድ ባሽከኳይ መሰባሰብ አለበት። ኢትዮጵያን ከጥፋት ለማዳን ኃላፊነቱ ከርሱ ራስ አወርድምና የገበያ ግርግር ለሌቦች እንዲያመቻቸው እንቅስቃሴያቸውን ማምከን ይገባል። የወያኔን አንቀጽ 39 ለመጠቀም አድፍጠው የሚጠባበቁት ጸረ ኢትዮጵያ ኃይሎች አመች ጊዜ መጣልን ብለው ለሚያደርጉት እንቅስቃሴ ተባባሪ ላለመሆን መጠንቀቅ ያስፈልጋል። እኛ በበኩላችን ከአፍራሽ ኃይሎች ጋር ጉዳይ ሊኖረን አይችልም፣ ይልቁንም ሀገራችንን እንዳትፈራርስ እንታገላለን እንጂ። የኤርትራው ሻቢያ የኢትዮጵያን መከፋፈል አይፈልግም የሚለው ትጥቅ አስፈቺ ፕሮፓጋንዳ የኢትዮጵያ ሕዝብ አይቀበለውም። ኢትዮጵያን ከመከፋፈል የሚያድናት የአንድነት ኃይሉ ብቻ ነው። የሀገራችን አንድነት ተከብሮ ይኖረውም በሞግዚት ሳይሆን በአርበኞቿ ደምና አጽም ነበር። አሁንም ያው እንዲሆን ግድ ነው። የወያኔ ነፍሰ ገዳይ ቡድን በሕዝባችን ላይ የሚያካሄደውን ጦርነት ለማቆም የአንድነትና ዲሞክራሲ ኃይላት በፍጥነት ተባብረው እንዲነሱ አሁንም ደጋግመን ጥሪያችንን እናስተላልፋለን። ዘረኛው ስርዓት በዝባው ያመጽ እንደሚደመሰስ መጠራጠር አይቻልም። ኢትዮጵያ በዘላለም ትኖራለች። Thank you.